ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለኢትዮጵያ የመጀመሪያው የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ይፋ ተደረገ።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19 የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል ለመጀመሪያ ጊዜ።
የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ናቸው። ዝርዝሩን በእለቱ አብይርስ እንመለከታለን። የስጋት ቀጠናዎችን በመለየት የኮቪድ-19 ወይም የኮሮና ቫይረስን መዛመት ለመከላከል ቅድመ ዝግጅት እያደረጉ መሆናቸውን የደቡብና የሶማሌ ክልሎች አስታወቁ። በኮሮና ቫይረስ በእጅጉ በተጠቃቸው አውሮፓዊት ሀገር ጣሊያን በወረርሽኙ መዛመት ሳቢያ በአብዛኛው የዕለት ተዕለት እንቅስቃሴዎች ላይ ገደብ ተጥሏል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን መሰንበቻቸውን እንዴት ይሆኑ ይሆን? ኢትዮጵያ የአባይን ውሃ የመጠቀም መብቷን የሚሽራርፍ ምንም አይነት ስምምነት ፈርማ አታውቅም ይላሉ ምሁራንና የፖለቲካ ተንታኞች። የአባይ ጉዳይ ዛሬ የሚያነጋግራል። ዘገባዎች አሉን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅርብሮችን አክለን ከዛሬ አርብ መጋቢት 4 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ብርሃን ኃይሉ ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ካዳነች ፍስሐዬ።
የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ የመጀመሪያ የኮሮና ቫይረስ በሽተኛ መገኘቱን አረጋግጠዋል። ቡርኪና ፋሶን ጎብኝተው ወደ ኢትዮጵያ የገቡ የ48 ዓመት ዕድሜ ጃፓናዊ ኮሮና ቫይረስ እንደተገኘባቸው ሚኒስትሯ ገልጸዋል። ይህ ሁኔታ በአሁኑ ወቅት ከ130 በላይ በሚሆኑ ሀገሮች የገባው ወረርሽኝ በሕዝብ ብዛት ከአፍሪካ ሁለተኛ በሆነችው ኢትዮጵያ ሊዛመት ይችላል የሚል ስጋት አሳድሯል። ኢትዮጵያውያን ቫይረሱ እንዳይዛመት አስፈላጊውን እርምጃ እንዲወስዱ ሊያ ታደሰ መክረዋል። በአሁኑ ወቅት በኢትዮጵያ የመጀመሪያው የኮሮና ቫይረስ በሽተኛ መገኘታቸውን ለማረጋገጥ ችለናል። ስለሆነም ሕዝቡ ቀደም ብለን የጀመርነውን የመከላከል እርምጃውን እንዲወስድ የምንሰጠውን ምክር እናጠናክራለን። የግል ንጽህናን መጠበቅ፣ በተለይም ሲታመሙ ሰዎች ከሚበዙባቸው ቦታዎች መራቅ ያስፈልጋል ብለዋል የኢትዮጵያ የጤና ጥበቃ ሚኒስትር ሊያ ታደሰ። ኢትዮጵያ ወደ ውጭ የሚደረጉ በረራዎችን የመሰረዝ እቅድ እንደሌላትም ገልጸዋል። ኬንያ በኮሮና ቫይረስ የተያዘ ሰው በአገሯ መገኘቱን አስታወቀች። የሀገሪቱ የጤና ጥበቃ ሚኒስትር ከአሜሪካ በቅርቡ የተመለሰች አንዲት ወጣት ቫይረሱ እንደተገኘባት ዛሬ ይፋ አድርጓል። ገልሞ ዳዊት ዝርዝር አለው።
የኬንያ ጤና ጥበቃ ሚኒስቴር መስሪያ ቤት ኬንያ የኮሮና ቫይረስ የተገኘባቸው የአፍሪካ ሀገሮች 13ኛዋ መሆኗን ዛሬ አስታወቀ። ሙታይ ካጉዌ የኬንያ ጤና ጥበቃ ሚኒስቴር ቫይረሱ ከዩናይትድ ስቴትስ በቅርቡ የተመለሰች አንዲት የኬንያ ዜጋ ላይ መገኘቱን አረጋግጠዋል።
I want to inform you that the Ministry of Health has confirmed the first coronavirus case in Kenya.
ኬንያ ውስጥ የመጀመሪያው የኮሮና ቫይረስ አጋጣሚ መገኘቱን የጤና ሚኒስቴር ማረጋገጡን ልነግራችሁ ፈልጋለሁ። አጋጣሚው መኖሩ የተረጋገጠው ትናንት መጋቢት 3 2012 ዓመተ ምህረት ምሽት ላይ ሲሆን ኮሮና ቫይረስ የተገኘባት ከዩናይትድ ስቴትስ በለንደን እንግሊዝ አድርጋ የካቲት 26 2012 ዓመተ ምህረት ወደ ናይሮቢ የተመለሰች ኬንያዊት ናት። ቫይረሱ እንዳላት የተረጋገጠው በኬንያ የጤና ሚኒስቴር ብሔራዊ የኢንፍሉዌንዛ ማዕከል በተደረገው ምርመራ ነው።
ሚኒስትሩ ቫይረሱ የተገኘባት የ27 ዓመት ወጣት መሆኗን ገልጸው በአሁኑ ወቅት ጤንነቷ በጥሩ ሁኔታ ላይ ይገኛል ብለዋል። ነገር ግን ወጣቷ ከአሜሪካ ወደ ትውልድ ሀገሯ የተመለሰችበት ጊዜና ቫይረሱ እንደተገኘባት የታወቀው ቀን መራራቁ አሁንም ስጋት ሆነዋል። ወጣቷ ተባባሪ በመሆኗ ወደ ሀገር ከተመለሰች ወዲህ የተገናኘቻቸውን ሰዎች ሙሉ መረጃ ሰጥታናለች ብለዋል ሚኒስትሩ። ሚስተር ካጉዌ ዜጎች መጨነቅ የለባቸውም ካሉ በኋላ መንግስት የተለያዩ ውሳኔዎች ማስተላለፉን ገልጸዋል። በመጪዎቹ 30 ቀናት የስፖርታዊ ውድድሮች፣ የእስረኛ ጉብኝትና ማንኛቸውም ሀገራዊ ስብሰባዎች ክልክል መሆናቸውን አስታውቀዋል። ህዝቦች ተገቢ ጥንቃቄ እንዲያደርጉ ጠይቀው የበሽታው ምልክት የታየባቸው ሰዎች ወደሚመለከተው የሕክምና ማዕከል ሄደው እንዲመረመሩም አስገንዝበዋል። ኮሮና በናይሮቢ መገኘቱን ተከትሎ በኬንያ ያለው የኢትዮጵያ ኤምባሲም በአገሩ ለሚኖሩ ኢትዮጵያውያን ማስጠንቀቂያ አስተላልፈዋል። ኤምባሲው በናይሮቢ እንዲሁም በሌሎች የኬንያ አካባቢ ነዋሪ ኢትዮጵያውያን ህዝብ የሚበዛባቸው ቦታዎች ከማዘውተር እንዲቆጠቡ አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የደቡብ አፍሪካ የጤና ጥበቃ ሚኒስቴር ዛሬ 8 ተጨማሪ የኖቬል ኮሮና ቫይረስ በሽተኞች መኖራቸውን አስታውቋል። በአጠቃላይ ቢያንስ 24 ደርሷል ማለት ነው። የደቡብ አፍሪካ ብሔራዊ የተዛማች በሽታዎች ተቋም ሀገሪቱ የመጀመሪያው በሀገር ውስጥ የተላለፈ የኖቬል ኮሮና ቫይረስ አይታለች ሲል ትላንት ዘግቦ ነበር። ነገር ግን የተባለው ሰው በሽታው እንደሌለበት ገልጾ ለተሳሳተው ዘገባ በትዊተር ይቅርታ ጠይቋል። እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የተገኘባቸው ሰዎች ከውጭ ሀገራት የገቡ ናቸው። በአሁኑ ወቅት በሽታው በሀገሪቱ መስፋፋቱን የሚያሳይ ምልክት የለም ብሏል የሀገሪቱ ብሔራዊ የተዛማች በሽታዎች ተቋም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ሰፊ የኮሮና ቫይረስ ምርመራ ይደረጋል ሲሉ ዛሬ በትዊተር ገልጸዋል። ነገር ግን ምርመራው መቼና እንዴት እንደሚጀመር ያብራሩት ነገር የለም። ትራምፕ አያይዘውም የበሽታ ቁጥጥር ማዕከሉ የምርመራውን አሰራር ተመልክቶ አጥንቷል፣ ነገር ግን ያደረገው ነገር የለም። ፕሬዚደንት ኦባማ ያደረጉት ለውጥም የባሰ እንዲወሳሰብ አድርጎታል ብለዋል። ኦባማ አደረጉት ስላሉት ለውጥ ያቀረቡት ማስረጃ የለም። ቻይና ዛሬ በሀገሪቱ የተገኙት የኮሮና ቫይረስ በሽተኞች 9 ብቻ መሆናቸውን አስታውቃለች። በቀን በብዙ ሺዎች የሚቆጠሩ የቫይረሱ በሽተኞች ሲገኙባት የነበረች ሀገር የበሽተኞቹ ቁጥር እንዲህ ማነሱ ያስደምማል ተብሏል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ በረከት ስምኦን፣ አቶ ታደሰ ካሳ እና አቶ ዳንኤል ግዛው በተከሰሱበት ወንጀል የመጨረሻ ውሳኔ ለመስጠት ለሚያዝያ 19 2012 ቀጠሮ ተሰጥቷል። አሴር ምስጋናው ዜናውን ይዛለች።
መዝገቡ ለውሳኔ ቀረበው በሁለቱ ወገኖች መካከል የነበረው ክርክር በመጠናቀቁ እንደሆነ ችሎቱ አስታውቋል። በተከሳሽ የክልሉ አቃቢ ሕግና በተከሳሾች የቀረበው የሰው ምስክርና የሰነድ ማስረጃ ብዛት ያለው ነው ሲል ችሎቱ አስታውቋል። ማስረጃዎችን ለመመርመርና ከሕግ ጋር አገናዝቦ ትክክለኛ ውሳኔ ለመስጠት ጊዜ እንደሚያስፈልገው በችሎቱ ተገልጿል። ፍርድ ቤቱ በርካታ ሰነድ ያለበትና ተዘዋዋሪ ችሎቶችንም የሚያይ በመሆኑ በቀጠሮው ቀን እንዲደርስ ጥረት እንደሚያደርግም ጠቁሟል። አቶ በረከት ስምኦን በበኩላቸው ፍርድ ቤቱ ስራ እንደሚበዛበት ገልጸው ያለባቸውን የጤና ችግር ከግምት ውስጥ አስገብቶ በተጠቀሰው ቀነ ቀጠሮ ውሳኔ እንዲሰጥ ፍርድ ቤቱን ጠይቀዋል። ክርክሩ የተጠናቀቀ በመሆኑ ተከሳሾቹ የማጠቃለያ ንግግር በመዝገብ ቤት በኩል ከፋይሉ ጋር እንዲያያይዙም ችሎቱ ትዕዛዝ ሰጥቷል። የጥረት ኮርፖሬት ከፍተኛ አመራር የነበሩት አቶ በረከት ስምኦንና አቶ ታደሰ ካሳ በቀረበባቸው የሙስናና ስራን በማያመች መልኩ መምራት በሚሉ ክሶች ከአንድ አመት በላይ በእስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አብዛኞቹ ከአውሮፓ የሚነሱ የአይሮፕላን በረራዎችን ያገዱት አስቀድመው እኛን ሳያማክሩ ነው በማለት ከፍተኛ የአውሮፓ ባለስልጣኖች ትላንት ነቅፈዋል። ፕሬዚዳንቱ ይህን እርምጃ የወሰዱት የኮሮና ቫይረስ መዛመትን ለመግታት ነው ተብሏል። የዩናይትድ ስቴትስ ፕሬዚደንት የጉዞ ገደብ ያደረጉት አስቀድመው ሳያማክሩን መሆኑ የአውሮፓ ህብረት አይደግፈውም ሲሉ የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቨንደርሌን እና የአውሮፓ ካውንስል ፕሬዚደንት ቻርልስ ሚሼል ባወጡት የጋራ መግለጫ ነቅፈዋል። ኮሮና ቫይረስ በአንድ አህጉር ላይ የተወሰነ ሳይሆን በዓለም አቀፍ ደረጃ የተከሰተ ቀውስ በመሆኑ ከግል እርምጃ ይልቅ ትብብርን ይጠይቃል ብለዋል የአውሮፓ ባለስልጣኖቹ። አያይዘውም የአውሮፓ ህብረት የቫይረሱ መዛመትን ለመገደብ ጠንካራ እርምጃ እየወሰደ ነው ብለዋል። በመጨረሻም የዩናይትድ ስቴትስ ተዋጊ አይሮፕላኖች ኢራቅ ላይ በኢራን የሚደገፍ ሚሊሻ ቦታዎችን መጥተዋል። ከአንድ ቀን በፊት በአሜሪካና በጥምረት ኃይሎች ወታደሮች ላይ ለተከፈተው ጥቃት በቀል መሆኑ ተገልጿል። ትላንት ማታና ዛሬ ማለዳ የተካሄዱት የአየር ድብደባዎች ኢላማ ያደረጉት 5 የካታይብ ሂዝባላህ የመሳሪያ ማከማቻ ቦታዎች እንደሆነ ታውቋል። ይህ ቡድን ባለፈው ረቡዕ በኢራቅ ወታደራዊ ሰፈር ላይ ጥቃት ከፍቶ 2 የአሜሪካ ወታደሮችና 1 እንግሊዛዊ ወታደር ተገድለዋል፣ 14 ደግሞ ቆስለዋል። የዩናይትድ ስቴትስ መከላከያ ሚኒስቴር ያወጣው መግለጫ የተወሰደው እርምጃ የመከላከል ተመጣጣኝና ለተደቀነው አደጋ ምላሽ ነው ይላል። መግለጫው አያይዞም በካታይብ ሂዝባላህ ላይ የአየር ድብደባ የተካሄደው በጥምረት ኃይሎች ላይ ጥቃት የመክፈት አቅሙን ለማመናመን የታቀደ መሆኑንም አስገንዝቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። The Voice of America.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛው ፕሮግራማችን እንደወትሮው ሁሉ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ለኢትዮጵያ የመጀመሪያ የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ይፋ ተደርጓል። የጃፓን ዜግነት ያላቸው እኒህ ሰው ባለፈው የካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ የገቡ መሆናቸውንም ኢትዮጵያ አስታውቃለች። ከተባሉ ግለሰብ ጋር መገናኘታቸው የተረጋገጡ 25 ሰዎችም ለይቶ ማቆያ ውስጥ እንዲቆዩ መደረጋቸውን የጤና ጥበቃ ሚኒስቴር ገልጧል። ሙክታር ጀማል ተከታትሎታል።
ዓለም አቀፉ የጤና ድርጅት WHO የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሃን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውን ተናግረዋል።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19 የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ አንድ በቫይረሱ የተያዘ ሰው መኖሩን አረጋግጧል። ይህ ግለሰብ የ48 ዓመት ወንድ የጃፓን ዜጋ ሲሆን ወደ ኢትዮጵያ የገባው በካቲት 25 2012 ዓ.ም ምረት ከቡርኪና ፋሶ ወደ አዲስ አበባ በመምጣት ሲሆን በሽታው የጀመረው ከ3 ቀን በፊት እንደሆነና በዛሬው ዕለት ደግሞ በትላንትናው ዕለት ወደኛ መለያ ማዕከል ገብቶ ምርመራዎች ተደርጎለት በዛሬ ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል።
ቫይረሱ ቻይና ውስጥ ከተገኘበት ጊዜ ጀምሮ ወደ ሀገር እንዳይገባ ከገባም ጉዳቱን ለመቀነስ የኢትዮጵያ መንግስትና የጤና ጥበቃ ሚኒስቴር በርካታ ስራዎችን ሲያከናውን መቆየታቸውን የገለጹት ዶክተር ሊያ ታደሰ በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ሊያደርገን አይገባም ብለዋል። የቫይረሱ ተጠቂ የሆኑት ሰው ቫይረሱ እንዳለባቸው ከመአውቃቸውና ወደ ህክምና ከመሄዳቸው በፊት የአዲስ አበባ ቆይታና እንቅስቃሴያቸውን በተመለከተ ሀገራት እየወሰዱ ያሉ አይነት ውሳኔዎች በኢትዮጵያ በኩልስ ይተበቃል ወይ የሚሉ ጥያቄዎች በመግለጫው ላይ ከጋዜጠኞች በኩል ቀርበዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ለጥያቄዎቹ ተከታዩ መልስ ሰጥተዋል።
አሁን በኢትዮጵያ ውስጥ የተከሰተው በአሁን ወቅት የምናቀው አንድ ኬዝ ነው። አንዱም ኬዝ በለይቶ ማቆያ ውስጥ ያለው የጤናነት ሁኔታውም መልካም ነው። ከሱ ጋር ንክክ የነበራቸውም ሰዎች በክትትል ላይ ነው ያሉት። ስለዚህ እነዚህ ነገሮች ተዳምረው ነው ወደፊት ሊሰራ የሚችለው ሁኔታ ሊከተል የሚችለው እንጂ አንድ ኬዝ ስለተገኘ የሚወሰድ ምንም አይነት እርምጃ አይኖርም። ይሄንን ስንል ግን ማህበረሰባችን ሊወስዳቸው የሚገባው ደግሞ ጥንቃቄ ሊኖር ይገባል። ከዚህ በፊት ሳይገባም በፊት ብዙ ጊዜ የምናሳስባቸው ማህበረሰቡ እንዲከተል በየምናገኛቸው አጋጣሚዎች የምናስቀምጣቸው መልእክቶች አሉ። እነሱን መከተል ነው።
ኮሮና ቫይረስ የሚያዙ አብዛኛዎቹ ሰዎች ከቀላል ህመም በኋላ ይድናሉ ያሉት ዶክተር ሊያ ታደሰ እድሜያቸው በገፋ ወይንም ሌላ የጤና ሁከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል። ሚኒስቴሯ በመግለጫቸው ኢትዮጵያ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩን ተናግረዋል።
እስካሁን ባለን መረጃ ይህ ሰው የነበረው እዚህ ኢትዮጵያ ውስጥ የነበረው ከፌብራሪ 17 እስከ 21 በአውሮፓውያን አቆጣጠር ሲሆን በሽታው ኖሮት ሆስፒታል ውስጥ ገብቷል ተብሎ የተገለጸው ማርች 9 አካባቢ ነው መግለጫዎቹ የተሰሙት። ስለዚህ በተደረጉት መረጃ ባይሄ በዚህ ባለን መረጃ መሰረት የተለያየ ነገሮች ሊሆኑ ይችላሉ። ግልጽ አይደለም በምን መልኩ በሽታውን ያዘው የተጋያዘው የሚለው ነገር። እዚህ የቆየው 4 ቀን ነው። ከሌላ ቦታ ታሞ መጥቶ በዚህም ሄዶ ሊሆን ይችላል። ከዚህ ከተመለሰም በኋላ ህመሙ ሊዞት ሊሆን ይችላል። ዚም በነበረበት ቆይታ ሊሆን ይችላል።
በአሁን ሰዓት መንግስት በሽታውን አሳሳቢነት በመረዳት 300 ሚሊዮን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት ለመክታትና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆናቸውን ገልጸዋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት መስሪያ ቤት ውስጥ የድንገተኛ ኦፕሬሽን ማዕከል ተቋቁሞ ለ24 ሰዓታት እየሰራ እንደሚገኝም ዶክተር ሊያ በማከል ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ተከታዩም ከኮሮና ቫይረስ ጉዳይ ጋር ያቆየናል። የስጋት ቀጠናዎችን በመለየት የኮቪድ-19 ወይም የኮሮና ቫይረስን መዛመት ለመከላከል ቅድመ ዝግጅት እየተደረገ መሆኑን የደቡብ ክልል ጤና ቢሮና በክልሉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቀዋል። ቫይረሱ ስለሚሰራጭባቸው መንገዶችና ሌሎች ህመሙን የሚመለከቱ መረጃዎችና ትምህርታዊ አገልግሎቶች በተለያዩ መንገዶች ህብረተሰቡ ዘንድ እንዲደርስ እየሰሩ መሆናቸውን የጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀድረላ አህመድ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው።
በደቡብ ክልል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዶክተር አቶ ማሙሽ እንዳሉት የኮሮና ቫይረስ በዓለም ታይቶ ትኩረት ካገኘበት ጊዜ ጀምሮ በክልሉ ለመከላከል የሚያስችል ቅድመ ዝግጅት ሲደረግ ቆይቷል። በክልሉ ርዕሰ መስተዳድር የሚመራ ግብረ ኃይል መቋቋሙን ገልጧል።
ክልላዊ ዝግጅቶች ከነዚህም ውስጥ አንደኛው ይሄንን ተግባር ሊመራ የሚችል እና ባለቤት ሆኖ ቀጣይ በሽታውን ለቁጥጥር ይረዳ ዘንድ ግብረ ኃይል ተቋቁሟል። ክልላዊ ግብረ ኃይል ይሄ ክልላዊ ግብረ ኃይል በክልሉ ምክትል ርዕሰ መስተዳደር የሚመራ እና ባለድርሻ የቢሮ ኃላፊዎችን ያካተተ ነው። ከዛም ውጪ ከስር የቴክኒክ ስራውን ሊመሩ የሚችሉ አራት ተጨማሪ ግብረ ኃይሎች ተቋቁመዋል። አንደኛ ከግብአት አንጻር የሎጂስቲክ ኢሹዎችን የሚፈታ ግብረ ኃይል አለ። ሁለተኛው የሚዲያ ስራን በተለይ የግንዛቤ ስራን ለይቶ የሚሰራ ግብረ ኃይል አለ። ሶስተኛው ምናልባት እንኳን ኬዙ ቢከሰት ሕክምና ሊሰጥ የሚችል የባለሙያዎች ቡድን ተቋቁሟል። ከዚህም ውጪ የበሽታን ቅኝት ለብቻ የሚሰራ ግብረ ኃይሎች አሉ።
የኢትዮጵያ አየር መንገድ መዳረሻዎችን ጨምሮ የስጋት ቀጠናዎችም ተለይተው ክትትል የተደረገ መሆኑን ተናግረው ከውጭ መጡ 30 ሰዎች ተጠርጥረው 28ቶቹ ጤንነታቸው ተረጋግጦ ወደ ማህበረሰቡ መቀላቀላቸውና ሁለቱ ደግሞ አሁንም በኳራንታይን ውስጥ መሆናቸውን ተናግሯል።
እኛ ክልል እንደምታውቀው 3 የአውሮፕላን መዳረሻ አካባቢዎች አሉ። አንደኛው ሐዋሳ ነው፣ ሁለተኛው አርባ ምንጭ ነው፣ ሶስተኛው ጂንካ ኤርፖርት ነው። በተለይ በሽታው ሪፖርት ከተደረገባቸው 110 አካባቢ ሀገራት የሚመጡ መንገደኞች እዛ አካባቢ ላይ የሙቀት ምርመራ እናደርጋለን። ምናልባትም በሽታው 14 ቀን ያህል ሊፈጭ ለሚችል ምልክት እስከሚያሳይ 14 ቀን እንዲቆዩ እናደርጋለን በተዘጋጁ ማቆያዎች። ይሄ ስራ በተለይ በሐዋሳው አየር መንገድ ሐዋሳ ላይ እንደምታውቀው የኢንዱስትሪ ፓርክም አለ። ይሄ የኢንዱስትሪ ፓርክ በርካታ የውጭ ሀገር ዜጎች ናቸው ያሉበት። ስለዚህ ወደዚህ የሚመጡ የሚሄዱ የሚመላለሱ አካላቶች ስላሉ በተለይ የሐዋሳ ኳራንታይን እስካሁን 30 የሚጠጉ ከውጭ ሀገር የመጧል ማቆያ ቆይተው 28ቱ ምልክቱ ስላልታየባቸው ወጥተው ወደ ስራቸው እንዲገቡ ተደርጓል። ሁለት ያው አንደኛው ዛሬ ማታ ላይ ይጨርሳል ቆይታውን፣ አንደኛው 3 ቀን ይቀረዋል። ስለዚህ አንድ እየሰራ ነው ያለ ነው የመዳረሻ ቦታዎችን ነው በአየር ትራንስፖርት ማለት ነው።
ክልሉ የሚዋስንባቸው የኬንያና የሱዳን በሮችም ሌላው በትኩረት ክትትል የሚደረግባቸው መሆኑን ተናግሯል። ትናንት ደግሞ በእርገጨፈ ከተማ በመንገድ ስራ የተሰማራ አንድ ግብጻዊ ማቆያ ውስጥ መግባቱን ገልጧል።
በተለይ ሞያሌ ኬንያ መስመር ኮንሶ፣ እነዚህ መስመሮችም ላይ ደግሞ ተጨማሪ የግንዛቤ ስራ የልማት ኮሪደር ያሉበትን አካባቢ የመንገድ ስራዎች፣ የውሃ ፕሮጀክቶች እና የሱካር ፕሮጀክቶች ያሉበት ኤሪያም የልማት ኮሪደሮችም ተለይተዋል በዚህ ውስጥ ማለት ነው። ከዚህ ውስጥ በአጠቃላይ ተቋማትን የማዘጋጀት ስራ ነው እየተሰራ ያለው። አሁን ባለው ሁኔታ 3 አርባ ምንጭ፣ ዲንካ እና ሐዋሳ ላይ ዛሬ የጤና ባለሙያዎች የኮሮና ስልጠና ጨርሰዋል። እነዚህ አካባቢ አስፈላጊውንም ግብዓት ይዘው ገብተዋል። ሐዋሳ ላይ አይዞሌሽን ሴንተር የሚባል አለ ለህክምና የሚሆን እሱን ሴንተር ኦልሬዲ አቋቁመናል። ከዛሬ ጀምሮ ቢከሰት እንኳን ክፍት አድርገናል። ባለሙያዎቹም እዛ አካባቢ ላይ መደባ አግኝተዋል የሰለጠኑ ባለሙያዎች። ማታ ላይ ያው ለመረጃ መሰጠት ተመሳሳይ የፕሮጀክት ስራ ሊመጣ ሊሰራ የገባ ግብጻዊ አግኝተን ነበረ። እኛ ሀገር ከገባ አራተኛ ቀኑ ነው እሱ ሶስቱን በህክምና ጣቢያ ላይ በምርመራ ሂደት ላይ ነው የተገኘው። ሶስቱ ምርመራ አድርገን ከኳራንታይን እንዲገባ አድርገናል። ኦልሬዲ በዛ መስበር ነው ያለው። ስራውም ያለው ፕሮጀክቱም ያለው ይርጋጨፍ የምትባል ቦታ ላይ ነው። ትላንትና ደግሞ ኬንያ ተመሳሳይ ፖዚቲቭ እንደተገኘ ነው የተቀመጠው። ቅድም እንዳልኩ የየብስ ኮሪደራችን አንዱ ይሄ የኬንያው መስመር ነው። ሶስት አካባቢ ላይ አንደኛው እዛ ያለውን የባለሙያ ቲም የማሰልጠን ስራ ነው አንዱ ስራ። ግንዛቤ እንዲይዝና ስራው የሚሆን ሎጂስቲኮችን የማቅረብ ሞር ደግሞ በሽታውን የመከላከል ስራ ላይ በተጠናከረ መንገድ እየተሰራ ነው ያለው። በተለይ የኬንያ በተለይ ይሄ በድንበር አካባቢ የሚገቡ መስመሮችን ተከትለን በዛ ልክ እየሰራን ነው። በቀጣይ ደግሞ እየተጠናከረ የሚሄድ ነው ማለት ነው።
የክልሉ ህዝብ ስለ ቫይረሱ በቂ ግንዛቤ እንዲኖረው በተለያዩ መንገድ የማስተማር ስራ የተከናወነ መሆኑንም የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ቀደርላ አህመድ አስረድተዋል። ህዝቡ ትክክለኛ መረጃ ከመንግስትና የሚመለከታቸው አካላት ብቻ እንዲጠቀሙ ጥሪ አቅርበዋል።
ህብረተሰቡም ለማሳወቅ የሚያደርገችን ቀጥታ ወርደን ከምንሰራው በተጨማሪ የተለያዩ ሚዲያዎች አሉ በክልሉ ውስጥ። እነዛን ሚዲያዎች ማፕ በማድረግ በመለየት እነዛ ሚዲያዎች ጋር የተወሰነ ማሳወቂያ እንትን መድረክ ይኖረናል። ከዛ በኋላ ለመሱም እቅድ አውጥተው እንዲሰሩ የሚደረጉበት ሁኔታ አለ።
ከወራት በፊት በቻይና የተከሰተው የኮሮና ቫይረስ እስካሁን ከ134 በላይ ሀገራትን ያዳረሰ ሲሆን ከ132000 በላይ የዓለም ህዝብ በቫይረሱ ተይዟል። ከ4000 በላይ የዓለም ህዝብ ደግሞ በቫይረሱ ምክንያት ህይወታቸው አልፏል። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት የአርብ ምሽት የመጋቢት 4 2012 የአርብ ምሽት ዝግጅታችንን ነው። በተከታዩ ዘገባ ደግሞ ወደ ጎረቤት ኬንያ እንሻገራለን። ኬንያ ሰው ለኮሮና ቫይረስ የተጋለጠ ሰው በአገሯ መገኘቱን አስታውቃለች። የአገሪቱ ጤና ሚኒስትር ከአሜሪካ በቅርቡ የተመለሰች አንዲት ወጣት ለቫይረሱ መጋለጧ በምርመራ መረጋገጡን የአገሪቱ ጤና ጥበቃ ሚኒስትር ዛሬ ይፋ አድርጓል። ገልሞ ዳዊት ዝርዝሩን ይዟል።
የኬንያ ጤና ጥበቃ ሚኒስቴር መስሪያ ቤት ኬንያ የኮሮና ቫይረስ የተገኘባቸው የአፍሪካ ሀገሮች 13ኛው መሆኑን ዛሬ አስታወቀ። ሙታይ ካጎይ የኬንያ ጤና ጥበቃ ሚኒስቴር ቫይረሱ ከዩናይትድ ስቴትስ በቅርቡ የተመለሰች አንዲት የኬንያ ዜጋ ላይ መገኘቱን አረጋግጠዋል።
I want to inform you that the Ministry of Health has confirmed the first coronavirus case in Kenya.
ኬንያ ውስጥ የመጀመሪያው የኮሮና ቫይረስ አጋጣሚ መገኘቱን የጤና ሚኒስቴር ማረጋገጡን ለነግራችሁ ፈልጋለሁ። አጋጣሚው መኖሩ የተረጋገጠው ትናንት መጋቢት 3 2012 ዓመተ ምህረት ምሽት ላይ ሲሆን ኮሮና ቫይረስ የተገኘባት ከዩናይትድ ስቴትስ በለንደን እንግሊዝ አድርጋ የካቲት 26 2012 ዓመተ ምህረት ወደ ናይሮቢ የተመለሰች ኬንያዊት ናት። ቫይረሱ እንዳላት የተረጋገጠው በኬንያ የጤና ሚኒስቴር ብሔራዊ የኢንፍሉዌንዛ ማዕከል በተደረገው ምርመራ ነው።
ሚኒስትሩ ቫይረሱ የተገኘባት የ27 ዓመት ወጣት መሆኗን ገልጸው በአሁኑ ወቅት ጤንነቷ በጥሩ ሁኔታ ላይ ይገኛል ብለዋል። ነገር ግን ወጣቷ ከአሜሪካ ወደ ትውልድ ሀገሯ የተመለሰችበት ጊዜና ቫይረሱ እንደተገኘባት የታወቀው ቀን መራራቁ አሁንም ስጋት ሆነዋል። ወጣቷ ተባባሪ በመሆኗ ወደ ሀገር ከተመለሰች ወዲህ የተገናኘቻቸውን ሰዎች ሙሉ መረጃ ሰጥታናለች ብለዋል ሚኒስትሩ። ሚስተር ካጉዌ ዜጎች መጨነቅ የለባቸውም ካሉ በኋላ መንግስት የተለያዩ ውሳኔዎች ማስተላለፉን ገልጸዋል። በመጪዎቹ 30 ቀናት የስፖርታዊ ውድድሮች፣ የእስረኛ ጉብኝትና ማንኛቸውም ሀገራዊ ስብሰባዎች ክልክል መሆናቸውን አስታውቀዋል። ህዝቦች ተገቢ ጥንቃቄ እንዲያደርጉ ጠይቀው የበሽታው ምልክት የታየባቸው ሰዎች ወደሚመለከተው የሕክምና ማዕከል ሄደው እንዲመረመሩም አስገንዝበዋል። ኮሮና በናይሮቢ መገኘቱን ተከትሎ በኬንያ ያለው ኢትዮጵያ ኤምባሲም በአገሩ ለሚኖሩ ኢትዮጵያውያን ማስጠንቀቂያ አስተላልፈዋል። ኤምባሲው በናይሮቢ እንዲሁም በሌሎች የኬንያ አካባቢ ነዋሪ ኢትዮጵያውያን ህዝብ የሚበዛባቸው ቦታዎች ከማዘውተር እንዲቆጠቡ አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። የሶማሌ ክልል ሲቲ ዞን አስተዳደር በአፋር ክልል የታጠቁ ሰዎች በአርብቶ አደሮች ላይ ጥቃት እየፈጸሙ ነው ሲል ከሰሰ። በተባለው ጥቃትም 12 ሰዎች ተገድለውብኛል ያለው የሶማሌ ክልል ድርጊቱን የፈጸሙት የአፋር ልዩ ኃይል አባላት ሳይሆኑ አይቀርም ብሏል። የአፋር ክልል በበኩሉ በሁለት ወረዳዎች ግጭት ተቀስቅሶ ከሁለቱም ወገኖች ሰዎች መጎዳታቸውን አረጋግጧል። ድርጊቱ ግን በአፋር ክልል ልዩ ፖሊስ የተፈጸመ ነው የሚለውን አስተባብሏል። የአፋር ክልል ኃይሎች ከአካባቢው እንዲወጡና በመትኩም የፌዴራል መከላከያና የፌዴራል ፖሊስ ጸጥታ ማስከበሩን ስራ እንዲሰሩ በተደረሰው ስምምነት መሰረት የአፋር ልዩ ኃይል አካባቢውን ለቆ ከወጣ ወራቶች ተቆጥረዋል ነው ያለው። አዲስ ቸኮል ዝርዝሩን ይዟል።
በሶማሌ ክልል የሲቲዞን ፖለቲካ ጉዳይ ኃላፊ የሆኑት አቶ አብድረሽድ ሰመሬ በተለይ ለቪኦኤ እንዳስተዋወቁት ካለፈው ሳምንት ጀምሮ በሜሶና አፍደም ወረዳዎች ያዝለቀቅ ያደረገ በሚፈጸም ጥቃት 12 የሶማሌ ክልል ነዋሪዎች ተገድለውብኛል ብለዋል።
የዝናብ በጥቃለ ያዋሽ ወንዝ አካባቢ ከተፈጸመ ለማጠጣት ሲሞከር ወንዙን የመከልከል ችግሮች በአፋር በኩል እየታዩ ነበር። አላኔ ሲጠጥ ባልቀበሌ የቀበሌው ሊቀመንበር ተገድሏል። 3 ሰዎች ተገድለዋል። ከፍቱን ተዘርፏል። እዚህ ግጭቱ በሁለት ቀን ውስጥ አንድ ቀን 4 ሰው እና 7 ሰው የሞቱ ቆስሏል። በሁለተኛው ቀንም 5 ሰው የሞቱ 6 ሰው የቆሰሉ በጠቅላላው ወደ 13 የሞቱ ሰው ይሆናሉ። ወደ 15 ሰው ደግሞ የመቁሰል እንደዚያውም ተመሳሳይ ብዙ ያላቂ የከሱ ድርሻዎች ተፈጽመዋል።
ጥቃቱን የፈጸመው የአፋር ክልል ልዩ ኃይል ነው ብለዋል አቶ አብድረሽድ።
መጀመሪያ አካባቢ እንዳልተሳደር መስሎን ነበር፣ በዚህ በ3ቱ ግድያዎች ማለት ነው። በኋላ ወደዚህ ወደ መዘናዊ አካባቢ ደግሞ ሰፋ ያለ ደግሞ ሌላ ግጭት ተከሰተ። ይሄን ችግር የሚፈጥነው ባለፉት 10 ቀናቶች የአፋር ልዩ ፖሊስ ሰልጥነው የተመረጡ ነበሩ። የአፋር ወደዛ አካባቢ አሰማርቷል።
ከነ ዩኒፎርማቸው እንትን ያሉ የአፋር ክልል መንግስት ልዩ ፖሊስ አሰማራቸው ነው ናቸው ወይስ ሰልጥነው በግላቸው ነው ሰዎቹ እንትን የሚሉት?
አይ የአፋር አዲስ የተመረጡ ልዩ ፖሊስ ኃይላት ናቸው
እና የክልሉ መንግስት ነው ያሰማራቸው ብለው ነው የምታስቡት?
ከዛ ውጭ ናቸው የሚል ሀሳብ የለንም።
የአፋር ክልል ጸጥታ ጉዳዮች ቢሮ ኃላፊ ግን ክሱን አይቀበሉትም። የቢሮ ኃላፊው አቶ አህመድ ሱልጣን ግጭት መኖሩንና በሁለቱም ወገድ ጉዳት መድረሱን አምነው ይህ ግን በልዩ ኃይሉ የተፈጸመ ነው መባሉም ስህተት ነው ብለዋል።
ከሩቅ ስትሰማ ብዙ ነገር ሊመስል ይችላል፣ ግን በአካል ስትሄድ በሌላ ሳይድ ነው የምታገኛቸው። እኛ ሰዎች ሌላ ክልል ገብተው ሌላ ሰው ላይ ጥቃት የመፈጸም በህልም ድምድም የለውም። አፋር ሲጀመር ማለት ነው የራሱ የሆነ በቂ የሆነ መሬት አለው። ስለዚህ ምንጊዜም ያው በተከላካይነት እና በቦታው ላይ ሲጠቃ ነው ታሪክ የሚያሳየን እና ስለዚህ እኛ ልዩ ኃይል የሚባል ነገር የለን እዛ አካባቢ። በተለይ በዚህ መስመር ላይ ባሉ ከፌዴራል መንግስት እና ከሶማሌ ክልል መንግስትም የአፋር ክልል መንግስት የተስማሙበት ምንድን ነው እኛ ጸጥታ ኃይል በፊት ነበረ። አሁን ግን ሁለቱም ህዝብ በግጦሽ እና በውሃ በሚያደርገው ግጭት ምክንያት ልዩ ኃይል ነው እንዲህ ያደረገ የሚባል ነገር ስለነበረ ተስማምተን አውጥተን ሌላ አካባቢ ነው ያለው። እዛ አካባቢ ልዩ ኃይል የሚባል ነገር የለም። ግጭት ነበረ አልነበረም? ግጭት ነበረ። የነበረው ግጭት በመከላከያ ሰራዊት አማካኝነት ለጊዜው ሊቆም ይችላል። አሁንም መከላከያ ሰራዊት ነው መሀል ገብቶ ያለው።
በአርብቶ አደሮች መካከል ነው ማለት ነው ግጭቱ?
በእኛ በኩል ያለው አርብቶ አደር ነው። በዛ በኩል የመጣው ኃይል እንግዲህ ያው ሚሊተሪ ያለበት ኃይል እስካልሆነ ድረስ ይሄ ነው ማለት ባይቻል የመጡት እነሱ ናቸው እንጂ እኛ ወደ እነሱ ድንበር ገብተን ያደረግን እርግጠኛ ሆኜ የምነግርህ ማለት ነው።
ምን ያህል ጉዳት ደረሰባቸውን? ባለፉት ሰሞኑን በነበረው ግጭት
ሁለቱም ወረዳ ላይ አንድ ተመሳሳይ ሰዓት ነው ግጭት የፈጠሩት። ከሀያ በላይ ነው ቁሰሉት። የደረሰው ሞት ደግሞ ወደ 7 አካባቢ ሰው አልፏል። በዚህ ከፍተኛ ጉዳት ነው የደረሰው።
ያም ሆኖ ከሶማሌ ክልል አመራሮች ጋር በመነጋገር በአካባቢው ሰላም ለማስፈን ጥረት ማድረጋቸውን እንደሚቀጥሉ አስታውቀዋል። አቶ አህመድ አክለውም ከኦሮሚያ ክልል ጋር ተፈጥሮ የነበረው ግጭት መረጋጋቱንና ከኦሮሚያ ክልል አመራሮች ጋር ለመነጋገር ቀጥሮ መያዛቸውንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ የአርብ ምሽት ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የምሽቱን ዘና የሚያደርግ ዜማ እንሰማና ወደ ሁለተኛው አጋማሽ እናመራለን።
እኔ አንተው ሰምና ወርቅ ያንተው ቀኝ ያንተው ደሃ ለበለም ያንተ ልጅ ውስጥ መስታወቴ በላለ በደሃ አግዝ ለግዝ በፍቅር ገበታ አስተምረውናል ቆጥቁጠው የኔታ
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ቀደም ብለን በተከታታይ ዘገባዎቻችን ከተመለከትነው የኮሮና ቫይረስ ስርጭትን ተጽዕኖ ወይም አንድምታ ጋር የተያያዘ ሌላ ዘገባ አለን። የአፍሪካ ህብረት ምጣኔ ሀብታዊ እድገት በኮሮና ቫይረስ መስፋፋት ሳቢያ በእጅጉ እንደሚቀንስ ተነግሯል። ባለም አቀፉ የንግድ ግንኙነቶች በአቅርቦትና ፍላጎት መቀነስ የተነሳም የአፍሪካ ሀገሮች ምጣኔ ሀብት ከባድ ጉዳት እንደሚደርስበት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኃላፊ አስታወቁ። መለስካቸው አመሃ ተከታትሎታል።
በመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ስራ አስፈጻሚ ቬራ ሶንጎይ ዛሬ ከቀትር በኋላ በጠሩት ጋዜጣዊ መግለጫ ላይ እንደተናገሩት የመግለጫ ከኮሮና ቫይረስ ከተከሰከሰበትና የተስፋፋም የዓለም አብዛኞቹን አገሮች ካዳረሰ በኋላ የአፍሪካን ምጣኔ ሀብት በእጅጉ እየተፈታተነው ነው ብለዋል። የአፍሪካ ምጣኔ ሀብት በአማካይ ከ8 እስከ 10 በመቶ ማደግ ከነበረበት በደናው ጊዜም ቢሆን በጣም ዝቅ ብሎ በ3.2 ያድግ እንደነበረም አስታውሰው አሁን በተፈጠረው አዲስ ሁኔታ ደግሞ ወደ ባሰ ምጣኔ ሀብታዊ ችግር አህጉሪቱ እንደምትገባ አስረድተዋል።
The numbers that we have run indicate that Africa may actually lose almost half of its GDP just from the macroeconomic effects that we are seeing. So we could grow, there is a potential.
ካገኘናቸው አሃዛዊ መረጃዎች እንደምናየው ከሆነ የአፍሪካ ላዕላይ ምጣኔ ሀብት የአሁኑ ሁኔታ በፈጠረው ተጽዕኖ ምክንያት አማካይ የእድገት መጠኑ በግማሽ ያህል ይቀንሳል። ይህ ባለበት የሚቀጥል ከሆነ አሁን ከምናድግበት 3.2 ከመቶ ከ2% በታች ወደሆነ አማካይ የእድገት መጠን ልንወርድ እንችላለን። በዚህ ምክንያት ብዙ ተጨማሪ እሴቶችና የሀገር ውስጥ ምርት እናጣለን።
ቬራ ሶንጎይ በዝርዝር እንዳስረዱት ይህ ችግር የሚከሰትባቸው የተለያዩ ምክንያቶች አሉ። በአንድ በኩል በተከሰተው የኮሮና ቫይረስ ምክንያት ፍላጎቶች በአጠቃላይ ቀዘቅዛሉ። ለዚህም ምሳሌ አድርገው ያቀረቡት የነዳጅ ዘይት ፍላጎት መቀዝቀዙን ነው። ይሄ ደግሞ በተራው እንደ ናይጄሪያ ባሉ የድፍድፍ ነዳጅ አምራችና ላኪ ሀገሮች ምጣኔ ሀብት ላይ የሚያስከትለውን አሉታዊ ተጽዕኖ አሳይተዋል። ናይጄሪያ እስከ 90 ቢሊዮን ዶላር ገቢ ልታጣ ትችላለች። ሌሎችም አፍሪካ ለገቢዋ የምትታመንባቸው ዘርፎች በተመሳሳይ የፍላጎት ድርቅ ይመታቸዋል። ቬራ ሶንጎይ
the other big demand shock is tourism. Of course,
በፍላጎት ዘርፉ ላይ የሚታየው ሌላ ችግር በቱሪዝም ኢንዱስትሪ ላይ ይሆናል። እንደ ሞሮኮ፣ ኬንያ፣ ደቡብ አፍሪካና የመሳሰሉ ሀገሮች ከገበያቸው የበዛውን የሚያገኙት ከቱሪዝም ነው። እንደምታውቁት ግን የአውሮፕላን በረራዎች በኬንያ፣ በኢትዮጵያ፣ በዩናይትድ ስቴትስ እና በሌሎችም ብዙ ሀገሮች ቀንሰዋል። እናም የሚጎበኙት ሁሉ እንደነበሩ ቢሆንም ማንም አይመጣም። ስለሆነም ለሀገር ጉብኝት ሴቶቻችን ፍላጎት የለም።
የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ እንዳብራሩት በአቅርቦቱ በኩል ያለው ሁኔታ ለሀገሪቱ ተመሳሳይ ነው። በኮሮና ቫይረስ ምክንያት በአጠቃላይ የዓለም ምጣኔ ሀብታዊ እንቅስቃሴ ስለሚቀዛቀዝ አፍሪካ ወደ ውጭ የምትልከው ሆነ የምታስገባው በጣሙን የተገደበ ይሆናል። ዋጋዎች ሽቅብ ይወጣሉ፣ ድህነት በእጅጉ ይጨምራል ብለዋል። በተለይም 94 በመቶ የሚሆነውን የመድኃኒት ፍጆታዋን ከውጭ ለምታስገባው አፍሪካ ጊዜው እጅግ ፈታኝ እንደሆነባት ሶንጉዌ አልሸሸጉም። በዚህ ረገድ ያለውን ችግር ለመቋቋም የአፍሪካ ሀገሮች እርምጃ መውሰድ እንደጀመሩና የኢትዮጵያ መንግስትም ለጤና ዘርፉ የ300 ሚሊዮን ብር ተጨማሪ በጀት መመደቡን በምሳሌነት አንስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ትርጉም አንድ፣ ካገኘናቸው አሃዛዊ መረጃዎች እንደምናየው ከሆነ አፍሪካ በማክሮ ኢኮኖሚዋ ላይ ሁኔታው በፈጠረው ተጽዕኖ ምክንያት ከአማካይ የእድገት መጠኗ ወደ ግማሽ ያህል ትቀንሳለች እና ይህ ባለበት የሚቀጥል ከሆነ አሁን ከምናድግበት 3.2 በመቶ ከሁለት በመቶ በታች ወደሆነ አማካይ የእድገት ምጣኔ ልንወርድ እንችላለን። በዚህ ምክንያትም ብዙ ተጨማሪ እሴትና የአገር ውስጥ ምርቶችን እናጣለን። ትርጉም ሁለት፣ በፍላጎት ዘርፉ ላይ የሚታየው ሌላው ችግር ደግሞ በቱሪዝም ዘርፉ ላይ ይሆናል። እንደሚታወቀው እንደ ሞሮኮ፣ ኬንያ፣ ደቡብ አፍሪካና የመሳሰሉ አገሮች አብዛኛውን ገቢያቸውን የሚያገኙት ከቱሪዝም ነው። ግን እንደምታውቁት የአውሮፕላን በረራዎች በኬንያ፣ በኢትዮጵያ፣ በዩናይትድ ስቴትስና በሌሎችም አያሌ አገሮች ቀንሰዋል እና የሚጎበኙት ሁሉ እንደነበሩ ቢሆንም ማንም አይመጣም። ስለሆነም ለቱሪስት ሴቶቻችን ፍላጎት የለም።
መለስካቸው አምሃን ለዘገባው አመሰግናለሁ። ኢትዮጵያ የአባይን ውሃ የመጠቀም መብቷን የሚሽራርፍ ምንም አይነት ስምምነት ፈርማ አታውቅም ይላሉ ምሁራንና የፖለቲካ ተንታኞች። አባይን ከዳር እዳር አልደፍነውም የሚለው የአጼ ምኒልክ የ1902 ዓመተ ምህረት ስምምነትም ውሃውን አለመጠቀምን የሚያመለክት አይደለም ነው ያሉት። ግብጽ ህጋዊና አሳሪ የሆነ ስምምነት ከመፈረም ይልቅ ጉልበትን፣ ጫና ማድረግንና ሌሎች አማራጮችን ለመጠቀም ስትሞክር መታየቷንም አስታውሰዋል። በአሁኑ ወቅት ደግሞ ፍትሃዊ ያልሆነ ስምምነት እንዲፈረም ለማድረግ እየተጣደፈች መሆኑን ነው ያብራሩት። በአባይ ውሃ አጠቃቀምና በህዳሴው ግድብ ዙሪያ ከፍተኛ ምሁራን በተገኙበት የተካሄደውን ውይይት የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
በሳይንስና ከፍተኛ ትምህርት ሚኒስቴር አዘጋጅነት ዛሬ በአዲስ አበባ የተካሄደው መድረክ በህዳሴው ግድብ ላይ የሚካሄደው ድርድር አጣብቂኝ ውስጥ ከገባ ግብጽና ኢትዮጵያም ውዝግብ ከጀመሩ በኋላ ከተካሄዱት አንዱ ነው። በአገር ውስጥ የሚገኙ ምሁራን በአካል፣ በውጭ የሚገኙት ደግሞ ቴክኖሎጂን በመጠቀም ካሉበት ሆነው ተሳትፈዋል። ከናይሎን የውሃ መጠን 86 ከመቶ የሚሆነውን የምታመነጨው ኢትዮጵያ በወንዙ ላይ ያላት የመጠቀም መብት፣ በግብጽ የሚጠቀሱ ስምምነቶች፣ የግድቡ ግንባታና ሌሎች ነጥቦች በዚህ ውይይት ተዳሰዋል። ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ ካነሷቸው ነጥቦች አንዱ አጼ ምኒልክ የግብጽ ቅኝ ገዢ ከነበረችው እንግሊዝ ጋር በ1902 የተፈራረሙት ስምምነት ነው። አባይን ከዳር እዳር አልደፍነውም የሚለው የአጼ ምኒልክ ስምምነት የመጠቀም መብትን አሳልፎ የሚሰጥ አይደለም በማለት አብራርተዋል።
እንደ አውሮፓ አቆጣጠር በ1902 ዓመተ ምህረት ከአጼ ምኒልክ ጋራ የድንበር ውል ስትዋዋል መለሽ ድንበሩን ባልታየ ሁኔታ ከድንበር ጋር የማይገናኙ አንቀጾች ይገባሉ። ለምሳሌ ጋምቤላ የሚባለው ቦታ ጋምቤላ የንግድ ማዕከል የመሆኑ በዛ ስምምነት ነው። ባቡር መስመር በኢትዮጵያ አቋርጦ ሁለቱን ሱዳንና ኡጋንዳን ለማገናኘት የሚልም አንቀጽ አለ። ግን ለእኛ አግባብ ያለው አንቀጽ 3 ነው። በአንቀጽ 3 አጼ ምኒልክ አባይን የሚያቆም እንደውም አማርኛው በጣም ኤክስፕሬሲቭ ነው፣ ተዳር ዳር የሚደፍን ነው፣ ተዳር ዳር የሚደፍን ስራ አልሰራም የሚል ውል ታስገባቸዋል። እንግዲህ ይሄ በመሰረቱ ምንም አሳሪነት የለውም። ምክንያቱም ተዳር ዳር ለመድፈን ማንም መንግስት ቢሆን የሚሰራ አይደለም። በእንግሊዝኛው ስቶፕ ወይም አሬስት ነው የሚለው፣ አማርኛው ተዳር ዳር የሚደፍን ነው የሚለው። የኤንፋሲስ ጉዳይ ነው እንጂ ሁለቱም ቢሆኑ ግድብ ከመስራት የሚያቆሙ ነገሮች አይደሉም። ምክንያቱም ግድብ ሲሰራ ውሃ አይቆምም። ግድብ ዞሮ ዞሮ የሚሄድ ነገር ነው። የሚጋራው ነገር ምንድነው? ቴክኒካል አሁን ሲደረደረ ነበር መዴታ አይነት የሚሞላው በምን ጊዜ ነው የሚሞላው ምን ያለ የሚለው ነገር ቴክኒካል ጉዳይ ነው እንጂ ሌላ ነገር ሊመጣ ይችላል። ስለዚህ አማርኛውም ሆነ እንግሊዝኛውም ቢሆን ኢትዮጵያን አያግዳትም ለማለት ነው።
ከዚያ በኋላ በነበሩ አመታትም ኢትዮጵያ የፈረመችው ምንም አይነት አሳሪ ስምምነት አለመኖሩ ተገልጿል። በውጭ ጉዳይ ሚኒስቴር ዳይሬክተር ጄኔራል እንደዚሁም የህዳሴው ግድብ ድርድር ኮሚቴ አባልና የህግ አማካሪ አምባሳደር ኢብራሂም እድሪስ ለቪኦኤ አብራርተዋል።
ለዚህ ነው አሁንም ህግን ለማግኘት የሚጥሩት ለዚህ ነው ስለሌለ ነው። ቅድም የጠቀስኳቸውና ሌሎች ህጎችን ይጠቅሳሉ። ግን 1929 በእንግሊዝና ግብጽ መካከል ነው። እንግሊዝ የኮሎኒያል ሀገሮችን ወክላል። 1959 በሱዳንና በግብጽ መካከል ነው። እኛን አይመለከተንም። ስለዚህ ይህንን ነው ስንቃወም የነበረው ላለፉት 19 ዓመታት። እነሱ ይሄ ስታተስ ኮውን ያለው ሁኔታን እንዲቀጥል ለማድረግ እነዚህን ነበር ሲጠቀሙ የነበሩት። እኛ ግን አልተቀበልናቸውም። ሊያስገድዱንም አልቻሉም። ደጋፊም አላገኙም። ስለዚህ እነሱ የሚፈልጉት ምንድን ነው? አንድ ስምምነት ይፈልጋሉ። ኢትዮጵያን የሚያስር ስምምነት። አሁን ይሄ ሁሉ ጥረት የሚደረገው ይሄ ነው። ኢትዮጵያን የሚያስር ስምምነት ካገኙ ቀላል ነው። በቃ ኢንተርናሽናል ኮሚኒቲው ባላቸው ኮኔክሽን በጎናቸው ማሰለፍ ይችላሉ። አሁን ግን አይችሉም።
ቅድም በቁጥር ሁሉ ጠቅሰው ነበር እስካሁን የተፈረሙ ስምምነቶችን። ከነዛ ውስጥ አንዱ ማሳሪ አይደለም እያሉ ነበር። በቁጥር ይጠቅሱልኝ።
ለምሳሌ 1902 እንደገና በ1993 ፕሪንስፕሎች እንዲክሌር የተደረገበት ነው።
የመርህ ስምምነት
ነው። እንደገና በ2015 ያደረግነው ነው። እሱ እንደውም እነሱ ነው የፈለጉት፣ ግን እኛን የሚጠቅሙ ናቸው። አሁን እነሱ ለቋሚነት የውሃ ክፍፍል የሚወስድ ስምምነት ለማድረግ የሚከለክላቸው ነው። ያ ስምምነት የግድቡንም ግንባታ ከድርድሩ ጋር ጎን ለጎን የሚያስኬድ ስምምነት ነው። ስለዚህ 2015 ፈረም ነው። አሁን አልፈለጉትም። ያንንም የሚተካ ነው አሁን እየፈለጉ ያሉት፣ እያስገደዱ ያሉት።
የመርህ ስምምነት የሚሉት ካርቱም ላይ የተፈረመው በሶስቱ በኢትዮጵያ ጠቅላይ ሚኒስትርና በግብጽ ፕሬዚዳንት በሱዳን የተፈረመው ነው የሚሉት።
የሚጠቅማቸው አይደለም። እነሱ
ግን አንድ አሳሪ ቢኖር እሱ ነው።
ግን ቢኖር እንግዲህ ግን እሱም ቢሆን ለኢትዮጵያ የሚደግፍ ነው። እነሱ ፈልገው ነበር። እነሱ ጠንከር ያለ ትሪቲ ነበር የፈለጉት። በእኛ በኩል ዲክላሬሽን ነው የሚያስፈልገን። ምክንያቱም ወደ ድርድር ከመግባታችን በፊት ቅድሚያ አገሮቹ የውሃ ድርድር ያስፈልጋቸዋል። የውሃ መብታችንን በማናቅበት ሁኔታ እንዴት ነው ድርድር ውስጥ የምንገባው የሚል አርጊመንት ስለነበር ዝም ብሎ ዲክላሬሽን እና ለመጀመሪያ ጊዜ እንደውም በ2015 ግብጽ የኢትዮጵያ የውሃ ድርሻ እንዳለባት በሕግ ያልተቀበለችበት ስምምነት ነው። አሁን ያንን አይፈልጉትም እነሱ። እነሱ ጥቅም የሚያረጋግጥ አዲስ ስምምነት ነው የሚፈልጉት። አሁን ያን ደግሞ በሂደት አጥንተነው አስፈላጊ ሆኖ ስናገኘው ነው የምንገባው። ስለዚህ ነው አሁን የሁሉ ጫና የሚደረግብን እንድንቀበል ነው ይህን ስምምነት።
እንግዲህ አሳሪ ስምምነት የለም ካሉ አምባሳደር፣ ለምሳሌ በአሜሪካ የገንዘብ ሚኒስቴር በኩል ግድቡን ስምምነት እስኪደረስ ግድቡን መሙላት እንዳይጀመር የሚሉ አስተያየቶች፣ እነዚህ ከየት መጡ? ምንድን ነው መነሻቸው?
ይሄ ኦፒኒየን ነው። ድርድር ማለት ተደራድረን ሶስቱ ሀገሮች በአቀረቡት ረቂቅ መሰረት ተወያይተው አንድ ወጥ የሆነ ሰነድ ሲፈራረሙ ብቻ ነው፣ አገር ሲጸድቅ ብቻ ነው በመንግስት በኩል እንጂ ከዛ ኦፒኒየን ነው። አንዱ ሀገር አስተያየት ሊሰጥ ይችላል፣ ግን የህግ ባህሪ የለውም።
የመጨረሻ ጥያቄ አደረገው ነበር። ስምምነት አሁን ያለው ድርድሩ ከገባበት ቅርቃር የሚወጣው በምን መንገድ ነው?
ሶስቱ ሀገሮች አንድ ላይ ውይይት መቀጠል መቻላል። ሶስቱ ሀገሮች በመስጠት በመቀበል ውይይት አድርገው የወሰደውን ጊዜ ወስደው ሳይፋጠኑ መግባት መቻል አለባቸው። ይሄ ነው መፍትሄ የሚሆነው። አለዛ ጫና በማድረግ አንዱን ኮርነር ማድረግ አትችልም። አይቀበልህም የኢትዮጵያ መንግስትም የኢትዮጵያ ህዝብ ይህን ጉዳይ አይቀበለው።
የአባይን ውሃ አጠቃቀም በተመለከተ ምንም አይነት ህጋዊ ስምምነት ያልተፈረመው ደግሞ በግብጽ አቋም ምክንያት መሆኑን ምሁራኑ አብራርተዋል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ እንዳሉት ግብጽ ህጋዊ ከሆኑ ስምምነቶች ይልቅ ሌሎች አማራጮችን ለማስቀደም ሞክራለች።
የአባይን ድንበር ተሻጋሪ የውሃ ሀብት የሚካፈሉ ያው እንደምታውቁት በርካታ ሀገሮች አሉ፣ ሀገራችንም ጨምሮ። ነገር ግን ለረዥም ዘመናት ግብጽ ብቻ የዘርፉ ምሁራን እንደሚሉት ሃይድሮ ሄጀሞኒ ማለትም የውሃ ሀብትን በብቸኝነት በሞኖፖል ይዞ ለመቆጣጠር የቻለች የተጠቀመችና በዚህም አቅጣጫ ለመቀጠል የምትፈልግ ሀገር ሆና በስምምነት በድርድር የጋራ ተጠቃሚነትን ለማስገኘት የሚደረጉ ጥረቶችን ስታውቅ ቆይታለች። የግብጽ የሃይድሮ ሄጀሞኒ አቀራረብ በተለይ በቋሚነት የምትከተላቸው ሁለት ስልቶችን ነው። አንደኛው ጉልበት ተጠቀማለም በሚል ማስፈራራት በተባባሪ ደሞ ተባባሪዎችን በማስተማራት ጫና ማስፈር እና ዲፕሎማሲያዊ ተጽዕኖ ማሳረፍ ይሄ ቋሚ የሆነ አንደኛው ስልጣን ነው። ስምምነት ውስጥ ለመግባት ለመፈራረም የምትሞክረው ተለያዩ አጋጣሚዎች እንደታየው ስምምነቱ ይሄንን ሁኔታ ለማስቀጠል እስከረዳ ወይም እስከቻለ ጊዜ ድረስ ብቻ ነው። እነዚህ ሁለት አካሄዶች ግብጽ በቋሚነት ይሄንን የበላይነቷን የሞኖፖሊ የበላይነቷን ይዛ ለመቀጠል እንድታደርግ ለማድረግ የገፋችበት መንገድ ነው።
የዛሬው የውይይት መድረክ ዓላማ ከአባይ ወንዝ አጠቃቀምና ከህዳሴው ግድብ ጋር የተያያዙ ቀጣይ አቅጣጫዎችን ማመላከት ጭምር መሆኑን የሳይንስና ከፍተኛ ትምህርት ሚኒስትር ፕሮፌሰር ሂሩት ወልደ ማርያም ለጋዜጠኞች አብራርተዋል።
እዚህ አገር ውስጥም ከአገር ውጭም ያሉ ምሁራኖቻችን በተለይ በአባይ ፋሰስ ላይ በህዳሴ ግድብ ላይ በአጠቃላይ በኢትዮጵያ ልማት ላይ ትኩረት አድርገው ጥናትና ምርምር የሚያደርጉ እንግዲህ እስካሁን በተለይ ከግብጽ ጋር በነበረን ታሪካዊ ግንኙነት የነበረንን ሂደት ዳስሰው ታሪካዊ አካሄዶቻችንን የገጠመንን ተግዳሮቶች አሁን ላይ ደግሞ በተለይ እየታየ ያለውን ተቀባይነት የሌለውን ሁኔታ ተንትኖ ሳይንሳዊ በሆነ መንገድ ጥናትና ምርምር ትንተና አካሂዶ ያንን እውቀትና መረጃ ለማዳረስ የጋራ ለማድረግ ሁሉም አገራችን ዜጋ የጋራ ግንዛቤና አቋም እንዲኖረውና ያንን እውቀት ይዞ ደግሞ በቀጣይ ምን መደረግ አለበት፣ ምን አይነት ስልት መቀየስ አለበት፣ ምን አይነት ብልሃት፣ ጥበብ፣ እውቀት ያስፈልገናል የምንፈልግበት ቦታ ለመድረስ የሚለው ላይ ምክክር ለማድረግ እና አቋም ለመያዝ የተደረገ መድረክ ነው። በእርግጥ ነው የዚህ አይነት መድረኮች ቀደም ሲል ግን አሁን ደግሞ በትኩረት ለፖሊሲም ግብአት የሚሆን ለቀጣይ እርምጃና አካሄድም ጠቃሚ የሚሆን እንዳያቸዋቸው በጉዳዩ ላይ ለረጅም ጊዜ ጥናትና ምርምር ማድረግ ብቻ ሳይሆን በዲፕሎማሲውም ውስጥ ገብተው ረጅም ጊዜ ያገለገሉ የግብጽንም ስነ ልቦና፣ ባህል፣ ቋንቋ፣ አስተሳሰብ በደንብ ያጠኑ የተረዱ ምሁራን ናቸው ጥናት እያቀረቡ። እንግዲህ ሁሉ ነገር በእውቀት ላይ ተመረኮዘ ሲሆን ጥሩ ነው፣ ይጠቅማል። በ21ኛው ክፍለ ዘመን በጉልበት ለጊዜው ካልሆነ በስተቀር የትም አይደረስ።
በዛሬው መድረክ ላይ የቀረቡ መነሻ ሐሳቦችን መሰረት ያደረጉ ጥያቄዎች ተነስተዋል፣ ማብራሪያዎችም ተሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መለስካቸውን ለሁለተኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች ባጭሩ መገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ላደረግነው ቅንብር ወደ አውሮፓ እንሻገር። የኮሮና ቫይረስ በእጅጉ ካጠቃቸው የአውሮፓ ሀገሮች መካከል አንዷ ጣሊያን ናት። በቫይረሱ መዛመት ሳቢያ ጣሊያን ውስጥ ታዲያ በዕለት ተዕለት እንቅስቃሴዎች ላይ በአብዛኛው የዕለት ተዕለት እንቅስቃሴዎች ላይ ገደብ ተጥሏል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን ሰሞኑን እንዴት አሳልፈው ይሆን? ሀብታሙ ስዩም ዝርዝር ዘገባ አሰናድቷል።
የኮሮና ቫይረስ ወይንም ኮቪድ-19 በከፍተኛ ሁኔታ ካጠቃቸው ሀገራት መካከል አንዷ ጣሊያን ናት። በአስር ሺዎች የሚቆጠሩ በቫይረሱ ተይዘዋል። በመቶዎች የሚቆጠሩ ደግሞ መሞታቸው ተሰምተዋል። የቫይረሱ ጫና በሀገሪቱ ውስጥ የሚኖር እያንዳንዱን ዜጋ በር ያንኳኩ ይመስላል። በጣሊያን ዋና ከተማ ሮማ ከነ ቤተሰቧ የምትኖረው ቤት ያርገውም ጭንቀት ገብቷታል።
በጣም ተጨንቀላል። በጣም ነው የሚያስፈራው። ማለት አንተ ከምታውቀው ሰው ጋር ራሱ ሰላምታ እንኳን መለዋወጥ የማትችልበት ሰዓት ላይ ነው ያለ ነው። በጣም ያስፈራል። እግዚአብሔር ይርዳን ነው የምንለው። በጣም ነው የሚያስፈራው። ሁላችንም ተጨንቀናል። በጣም ነው የሚያስፈራው። በነገራችን ላይ እኔም ስራ ነበረኝ፣ ግን አሁን ስራቻ ልጆችም ስላሉኝ ለልጆችም ለጓደኞችም ላለማስተላለፍ ቤት ስራ ትቼ ቁጭ ብያለሁ።
ጣሊያን የቫይረሱን መዛመት ለመግታት የተለያዩ እርምጃዎችን ወስዳለች። ከእርምጃዎቹ መካከል መደበኛ እንቅስቃሴዎችን መገደብ ይገኝበታል።
ያው እኛ ከቤት አትውጡ ከተባለን ወደ 3 ቀን ምናምን እንሆናል፣ ግን ትናንትና የበለጠ አዲስ ህግ አውጥተዋል። ብዙ ሬስቶራንቶች፣ ባሮች ተዘግተዋል። የክፍት የሆነው በአሁኑ ሰዓት ያው ሱፐርማርኬትና ፋርማሲ፣ የልብስ ማጠቢያ ቦታ ምናምን ብቻ ነው እንጂ ሌላው ነገር በጠቅላላ ተዘግተዋል።
ስለዚህ የስራ ቦታዎች ዝግ ናቸው ማለት ነው። በአሁኑ ሰዓት ስራ ቁሟል ማለት ነው።
አው ብዙ ማለት ቤት ውስጥ ስሩ ነው የሚባሉት አሁን ቢሮ ምናምን የሚሰሩ ሰራተኞች ቤት ውስጥ እንዲሰሩ ባንክና ፖስታ ቤት ግን ክፍት ነው እነሱ ለምን ህዝብን ስለሚያገለግሉ ማለት ነው እነሱ መዝጋት አይችሉም በተቻላቸው አቅም ከቤት አትውጡ ነው የሚባለው ለምን በወጣን ሰዓት ቫይረሱ ያው 30 ደቂቃ ያህል አየር ላይ መቆየት ስለሚችል አትውጡ ብለውናል ከቤት
እንግዲህ ጣሊያን እንደሚታወቀው በርካታ ኢትዮጵያውያንና ኤርትራውያን የሚኖሩበት ሀገር ነው በህገወጥ መንገድ እንዲሁን ይችላል በህጋዊነትም በዚያ ሀገር ውስጥ እየሰሩ ይኖራሉ ይሄ ኮሮና ቫይረስ በተለየ ሁኔታ በኢትዮጵያውያንና ኤርትራውያን ስደተኞች ላይ የተወው ጫና አለ ወይ እስቲ ተወሰነውን አጋሪን
ካሁን ድረስ እንግዲህ ምናልባት ዜና ላይም ላይ ያወጡት ይችላሉ እንደ እግዚአብሔር ፍቃድ ሆኖ እስካሁን የታመመ አበሻ ኢትዮጵያዊም ኤርትራዊም አልሰማንም እስካሁን ድረስ ማለት ነው
ራሳችሁን አሁን ከኮሮና ቫይረስ ለመከላከል እዛ ያለው የኢትዮጵያ
ማህበረሰብ ነገር ማለት ደውሎ የሚያናገረንም ሰው የለም ከማንም ጋር አንነጋገርም እንደዚሁ ብቻ ከጓደኞቻችን ጋር ስልክ እየተደዋወልን ኢንፎርሜሽን እንቀያየራለን
በጣሊያን ሮማ ወደሚገኘው የኢትዮጵያ ኤምባሲም ደውለን ነበር ኤምባሲው የፐብሊክ ዲፕሎማሲ ተጠሪ አቶ ደሳለኝ መኮንን ሁኔታውን መሰረት ያደረገውን የኤምባሲያቸውን ወቅታዊ እንቅስቃሴ አጋርተውናል
ይያረግን ያለ ነው በፔጃችን በፌስቡክ ፔጅ ባሉን የመገናኛው ሰሮች ጭምር ኮሙኒኬት ያረግን ነው እና ቢሮአችንም ክፍት ነው የመንግስትን እየተከታተልን መንግስት የሚያወጣቸውን ነገሮች ላይም ድጋፍ ያረገ መንግስት እና መረጃ ማድረስ ነው የፈልጉትን ነገር ሁሉ ለማገዝ ቢሮአችንም ክፍት ነው
ቀደም ብላችሁ በፌስቡክ ገጻችሁ ላይ የሥራ ሰዓታችሁን ማስተካከላችሁን ተናግራችኋልና ይሄ የሆነበት ምክንያት ምንድነው አዲሱ የሥራ ሰዓትስ እንዴት ነው የሚሆነው ሰውስ እንዴት ነው ከናንተ ጋር መገናኘት የሚችለው
መቼ ነው የሥራ ሰዓት እንዳሳወቀ ነው በፔጃችን ያለ ቆንስላ ሴክሽን ያ ደግሞ የቆንስላ ሴክሽን አሁን ሰው እየመጣ አይደለም ቪዛ ምናምን ጠይቆ እየመጣ ስለ አይደለም ሁለት ቀን ብቻ ነው ለዛ ነው ቢሮ እንዳለ ኤምባሲው ግን ስራውን ይከተላል በተለየ ዲያስፖራ እሱ ሁለት ቀን ምናምን ተብሎ አልተገለጸም በዛ ላይ ስለዚህ አቴኒ ታይም የስራ ሰዓት ክፍት ነው ማለት ነው
እስካሁን ድረስ ከኢትዮጵያን እዛ ከሚኖሩ ኢትዮጵያን ስደተኞች ኮሮና ቫይረስ ጋር በተገናኘ የተያዘ ሰው ወይንም የህክምና እርዳታ ያስፈልገኛል ብሎ ወደናንተ ያመለከተ ወይም የጠየቀ ሰው አለ
የለም አሁን ድረስ እየጠየቀስ ይላል
በምን ሁኔታ ነው ማድረጃውን በዚያ ለሚኖሩ የኢትዮጵያ ማህበረሰብ አባላት ለማድረስ ያሰባችሁ
ፔጅ ላይ መጠቀም እንችላለን ለካንተን እንዳይሄው ካሁን በፊት የምንገናኝባቸው እንትኖችም አሉ ማህበራት አሉ ኮሚኒቲዎች አሉ ኦልሬዲ ቻናሎች አሉ ያን ያህልም ደግሞ እንትን አይደለም ማለት ሉዝ አይደለም ኮሚኒኬሽናችን እስካሁን ችግር እየደረሰ የለም ይሄን አንተ እየጠየቀውን የተመለከተ ኢትዮጵያን ሆኖ እንደዚህ ችግር ውስጥ ነን ያለ ሰው የለም ከዚህ በኋላም እንደዚህ አይነት ነገር ካለ በየትኛውም ጊዜ ለማገዝ ዝግጁ ነን ኤምባሲውም ክፍት ነው በየትኛውም ጊዜ ልክ ማንኛውንም ቻናል ተጠቅሞ ገዛ መጠየቅ እንደሚችል
አድማጮች በጣሊያን ከሚኖሩ ኢትዮጵያን ጋር የተገናኘን ተጨማሪ ዘገባዎችን በቀጣይ ቀናትም ለማስደመጥ እንጥራለን ሮይተርስ ትናንት ባስነበበው ዘገባ እስካሁን ጣሊያን ውስጥ በኮሮና ቫይረስ ወይንም ኮቪድ-19 የሞቱ ሰዎች ቁጥር 1000 አልፏል ከ15000 በላይ ደግሞ ቫይረሱ እንደተገኘባቸው ተዘግቧል አሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ
አድማጮች ከጣሊያን ወደ ምስራቅ ኢትዮጵያ የሚመለሰን ተከታዩም ዘገባ በዚሁ በኮሮና ቫይረስ መዛመትና ፈተናዎቹ እንዲሁም ለመከላከል በተያዘው ዘመቻ ላይ ያተኩራል። የሶማሌ ክልል መንግስት የኮሮና ቫይረስን መዛመት ለመከላከል ዝግጅት እያደረኩ ነው አለ። የክልሉ መንግስት አክሎም ወደ ጅቡቲ፣ ሶማሊላንድ እና ኬንያ በሚያስገቡ መስመሮች ላይ ምርመራ ማድረግ የተጀመረ ሲሆን ወደ ሶማሊያና ኬንያ የሚወስዱ መስመሮች ላይም ተመሳሳይ ምርመራ ለመጀመር የፌደራል መንግስቱን ድጋፍ እየጠየቀ መሆኑን አመልክቷል። ለክልሉ ነዋሪዎች ግንዛቤ ማስጨበጥ ስራዎች በመሰራት ላይ መሆናቸውንም የሶማሌ ክልል ጤና ቢሮ የማህበረሰብ ጤናና የአስቸኳይ ህክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼክ አደም اسماعيل ለአሜሪካ ድምጽ በሰጡት ቃል አስረድተዋል። ለስራው የሚያስፈልጉት የህክምና ቁሳቁሶች በከፊል ቢኖሩም ከፌደራል መንግስት ተጨማሪ ድጋፍ መጠየቃቸውን ጨምረው ገልጠዋል። አዲስ ቸኮል ነው አቶ አቡበከርን ያነጋገረው። እንዲህ አጠናቅሮታል።
የሶማሌ ክልል የኮሮና ቫይረስን ከመከላከል አንጻር አቅም የፈቀደውን ሁሉ ጥረት እያደረኩ ነው ብሏል። ክልሉ ከሀገራችን ሁለተኛው ሰፊ ክልል ሲሆን ከኬንያ፣ ጅቡቲና ሶማሊያ ጋር ይዋሰናል። ከነኛ ሀገራት ጋር ያለው የህዝብ ለህዝብ ግንኙነት የኮሮና ቫይረስ ወደ ክልሉ ብሎም ወደ ሀገራችን እንዲገባ መንስኤ ሊሆን ይችላል። የነከ መከላከል አንጻር በሶስት ዋና ዋና መግቢያ በሮች ላይ ምርመራ እየተካሄደ መሆኑን የክልሉ ጤና ቢሮ ተወካይና የማህበረሰብ ጤናና አስቸኳይ ህክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሸካደን እስማኤል ገልጸዋል። ወደ ሶማሊላንድ መግቢያ ቶጎጫሌ ላይ፣ ወደ ጅቡቲ መግቢያ ደወሌ ላይ እንዲሁም ወደ ኬንያ መግቢያ ሞያሌ ላይ የምርመራ ማዕከላትን በማቋቋም ወደ ክልሉ የሚገቡትን እየመረመሩ መሆኑን አስታውቀዋል። ከነኚህ ምርመራ ቦታዎች መካከል ወደ ሶማሊላንድ የሚያስገባው የቶጎጫሌ ምርመራ ማዕከል ለይቶ ማቆያ ክፍሎችም እንደተዘጋጁ ለተናገረው ቀሪዎቹ ሁለቱ የምርመራ ኬላዎችም ተመሳሳይ ማቆያዎች በቅርብ እንደሚቋቋምላቸው አስታውቀዋል። ከነኚህ በተጨማሪ ወደ ሶማሊያና ኬንያ የሚወስዱ መግቢያ በሮች በሆኑት በሽላቦ፣ ዶሎአዶና ፈርፈርም ተጨማሪ ምርመራ ኬላዎችን ለማቋቋም ለፌደራል ጤና ጥበቃና ለህብረተሰብ ጤና ኢንስቲትዩት ጥያቄ ማቅረባቸውንም አቶ አቡበከር አክለው ገልጸዋል። በሌላ በኩል ኮሮና ወደ ሶማሌ ክልል እንዳይገባ ለመከላከል ክልላዊ ግብረ ኃይል ተቋቁሞ እቅድ በማዘጋጀት እየተቀሳቀሰ መሆኑን የገለጹት አቶ አቡበከር ለመከላከል የሚያስፈልጉ የህክምና ቁሳቁሶች በከፊል በክልሉ እንደሚገኙ ተናግረዋል። በተጨማሪ ያስፈልገናል ያሏቸውን ቁሳቁሶች ዝርዝርም ለፌደራል ጤና ጥበቃ ልከው ምላሽ እየጠበቁ መሆኑን ተናግረዋል። አቶ አቡበከር ህብረተሰቡ በበሽታው ከመያዙ በፊት ራሱን አስቀድሞ መከላከል ላይ ትኩረት እንዲሰጥና ስለ ኮሮና በቂ ግንዛቤ ኖሮ አስፈላጊውን ጥንቃቄ ሊያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሳገኝሽ ሆንኩኝ ከቀልቤ ሰበስተሽኝ ከመልካም ቦታን ሙሉ ሆንኩኝ በሱ ስጦታ ዓለም ደስ ደስ አለችኝ ሁሉም ያለኝ መሰለኝ እንዲህ ስል ቃሌን ስትሻለው ከሴሳንች ብቻ አንድ ቅርሻ ያህል ወድሻለሁ ወድሻለሁ ደግሜ ወድሻለሁ ወድሻለሁ
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።